ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤናስጥልኛ አድማጮቻችን፣ ሁለተኛውን ክፍል የአምሳት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በብላቲን ጌታህሩይ ወልደ ስላሴ የተደረሰውን የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ የአድዋ ድል መጽሐፍ ትረካ ክፍል አራትን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
አርብ ሐምሌ 21 ቀን 2009 ዓ.ም ምረት በግልግል ግዴ ሁለት አካባቢ በደረሰ አደጋ 13 ሰዎች ህይወታቸው ያለፈ መሆኑንና ከ10 በላይ የሆኑ ሰዎች መጎዳታቸው ታውቋል። ሰዎቹ የኤሌክትሪክ ማመንጫ ጣቢያ ሰራተኞች ሲሆኑ አደጋ የደረሰባቸው የሚጓዙበት መኪና ገደል ውስጥ በመግባቱ ነው ተብሏል። ከአደጋ የተረፉት ሰዎች ወደ አዲስ አበባ ተወስደው ሕክምና እየተደረገላቸው መሆኑን ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አፍሪካ ያላትን የፖለቲካ ችግር በሚመለከት መፍትሄው አፍሪካን ለመጪው 100 ዓመት በቀኝ ግዛት ቁጥጥር ስር ማስገባት ነው ብለዋል። ትራምፕ አፍሪካን በተመለከተ ግዴለሽ መሆናቸው የተዘገበ ሲሆን ለአፍሪካም ሊሰጥ የነበረው እርዳታ ለመቀነስ አቋም ወስደዋል። ዶናልድ ትራምፕ የአፍሪካ መሪዎች በሙስና የተጨማለቁ ህዝባቸውን በባርነት የሚገዙ ለስልጣንና ለገንዘብ ብቻ የቆሙ ናቸው ብለው ሲያወግዙ የሰጡት መፍትሄ ግን ለሀገሪቷና ለሀገር ለአፍሪካ ያላቸውን ንቀት ያሳያል ሲሉ ታዛቢዎች ጠቁመዋል። አዲስ የፈረንሳይ ፕሬዝዳንት በአፍሪካ ላይ ዘረኛ ዘለፋና ሂስ ማሰማታቸው መሆኑም አነጋጋሪ ነው ተብሏል። የግብጽ ፍርድ ቤት ከአራት ዓመት በፊት በካይሮ ዙሪያ በሚገኘው ፖሊስ ጣቢያ ላይ አደጋ ጥለው 6 ፖሊሶችን ገደሉ የተባሉ 8 ሰዎች በሞት እንዲቀጡ የወሰነ መሆኑ ታውቋል። ከዚሁ ጋር ተያይዞ የተከሰሱ የ68 ሰዎች ጉዳይ በሚቀጥለው ጥቅምት ወር ለማየት ቀጠሮ ሰጥቷል። በ2013 በፖሊስ ጣቢያ ላይ የደረሰው ጥቃት በፕሬዝዳንቱን ከስልጣን መውረድ በመቃወም የሙስሊም ወንድማማቾች ማህበር አባላት ባደረጉት ሰላማዊ ሰልፍ ላይ የጸጥታ ኃይሎች ከ600 ሰዎች በላይ ከገደሉ በኋላ መሆኑ ታውቋል።
ሙስና ውስጥ የተዘፈቁትን የወያኔ ባለስልጣኖችን የማሰሩ እንቅስቃሴ የቀጠለ መሆኑ ታውቋል። እስከዛሬ ድረስ በቁጥጥር ስር የዋሉት ግለሰቦች ቁጥር 42 የደረሰ ሲሆን አርብ 3 የቁጠባና የቤቶች አስተዳደር ኃላፊዎች የተያዙ መሆናቸው ተነግሯል። ከተያዙት መካከል 7ቱ ነጋዴዎችና ባለሀብቶች ሲሆኑ ከነዚህም ውስጥ 2ቱ የውጭ ሀገር ዜጎች መሆናቸውም ተነግሯል። የወያኔው ጠቅላይ አቃቤ ሕግ ቅዳሜ ለጋዜጠኞች በሰጠው መግለጫ በሙስና የጠፋው የሀገር ገንዘብ 4.1 ቢሊዮን ብር እንደሚገመት ተናግሯል። 4 ቢሊዮን ብር ተወሰደ የተባለው በበታች ባለስልጣኖች ሲሆን ከፍተኛ ስልጣን ላይ ባሉ የወያኔ አባላት ባለፉት 25 ዓመታት የተዘረፈው ገንዘብ ከ100 ቢሊዮን ብር በላይ ሊሆን እንደሚችል መገመት አያስቸግርም የሚሉ በርካታ ናቸው። ከታሰሩት መካከል የአባይ ፀሐይ ባለቤት ሳሌም ከበደ ትገኝበታለች በማለት አንዳንድ ወገኖች ዜናውን አሰራጭተዋል። ከኦሞ ስኳር ፋብሪካ 184 ሚሊዮን ብር የዘረፉ በሚል የሴትዮዋን ስም የሪፖርተር ጋዜጣ ዘግይቶ ያወጣው ቢሆንም የአባይ ፀሐይ ባለቤት መሆኗ ግን አልተገለጸም። አርብ ማምሻውን በአዲስ አበባ በቦሌ ክፍለ ከተማ የወያኔ ከፍተኛ ባለስልጣኖች በሚኖሩበት አካባቢ ግርግር እንደነበር አንዳንድ የዜና ምንጮች ገልጸዋል። በኬንያ የሚካሄደው ምርጫ ከሁለት ሳምንት ያነሰ ጊዜ በቀረበት ወቅት የኬንያ ምክትል ፕሬዝዳንት የሚስተር ዊሊያም ሩቶ መኖሪያ ቤት ባልታወቁ ታጣቂዎች ጥቃት የደረሰበት መሆኑ ተነግሯል። ጥቃቱ የደረሰው ቅዳሜ ሐምሌ 22 ቀን ሲሆን ምክትል ፕሬዝዳንቱ ቤት ባለመኖራቸው ሲያመልጡ ከጠባቂ ፖሊሶች መካከል አንደኛው በጽኑ የቆሰለ መሆኑና የያዘውን መሳሪያ የተወሰደበት መሆኑ ታውቋል። በአካባቢው ሰላም ለማስፈን ተጨማሪ ወታደሮች ወደ ቦታው የተላኩ መሆናቸውንም የመንግስት ምንጮች ገልጸዋል። ዊሊያም ሩቶ ከፕሬዝዳንቱ ኡሁሩ ኬንያታ ጋር ሆነው ከነባሩ የተቃዋሚ መሪ ከሚስተር ኦዲንጋ ጋር የሚወዳደሩ ሲሆን እስካሁን ባለው የህዝብ አስተያየት መለኪያ ሁለቱም የሚያገኙት ድምፅ ተቀራራቢ እንደሆነ ታውቋል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል። የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታ ሁሪ ወልደ ስላሴ በ1927 እስከ 1928 ተጻፈ።
የሰው ልጅ
ክፍል 3 ጣሊያኖች ወሰን አልፈው ወደ አጋሚ ስለመግባታቸው። ጀነራል ባራቲሪ ራስ መንገሻን በሰንአፌ ድል ካደረገ በኋላ ለአገር ጥበቃ ሜጀር ጋሊያኖን በሰንአፌ ደጃች ሀጎስ ተፈሪን በአጋሚ ትቶ እሱ ወደ አስመራ ተመለሰ። ከዚያም ወደ ምጽዋ ወርዶ በወታደር ሰልፍና በካህናት ቅዳሴ የድሉን በዓል አከበረ። ከዚህም በኋላ ክረምቱን ሲዘጋጅ ከርሞ በመስከረም 21 ቀን 1887 ዓ.ም ተመረጠ። ከአስመራ ተነስቶ ወደ አጋሜ ከተማ ወደ አዲግራት ገብቶ ተቀመጠ። ከዚያም ወደ መቀሌ መጥቶ እንደገና ከራስ መንገሻ ጋር ጦርነት ሊገጥም ነው እየተባለ ይወራ ነበርና ራስ መንገሻ በቶሎ ወደ አዲስ አበባ ልከው ለአጼ ምኒልክ አስታወቁ። አጼ ምኒልክም በዚሁ ዓመት በህዳር ወር ወደ ወላይታ ዘምተው በጥር ወር ተመልሰው ነበርና 3 ወር ያህል ቆይተው በግንቦት ወር ወደ ወሎ ጉዞ ጀመሩ። ምክንያቱም ራስ መንገሻ ጣሊያኖች እየገፉ ወደ መሃል ትግራይ ለመምጣት ማሰባቸውን ልከውባቸው ነበርና ወደ ወሎ ብቅ ብለው ጣሊያኖች እየገፉ መምጣታቸው በርግጥ ቢሆን ወደ ትግራይ ለመዝለቅ ይህም ባይሆን የግሸንን ቤተክርስቲያን ሥራ አይተው ለመመለስ ነበር። ጣሊያኖች አጼ ምኒልክ ወደ ወሎ ብቅ ማለታቸውን በሰሙ ጊዜ ወደፊት መግፋታቸውን ትተው በዚያው በአዲግራት ቆይተው ነበርና ራስ መንገሻ ይህንኑ ወደ አጼ ምኒልክ ልከው ስላስታወቁ ቢሆንም ባይሆንም ክረምቱን አዲስ አበባ ላይ ሆኖ ማዳመጥ ይሻላል ተባለና ነገሩ በዚሁ ተቆረጠ። የጣሊያኖችም ዋና ሐሳባቸው የኢትዮጵያን መኳንንት ከአጼ ምኒልክ እያስከዱ ኃይላቸውን ለማዳከም ነበርና ወደ ዋግሽም ብሩ ይላላካሉ ማለትን አጼ ምኒልክ ስለሰሙ ዋግንና ላስታን ለልጃቸው ለደጃሽ ጓንጉል ሰጥተው ዋግሽም ብሩ ወደ አዲስ አበባ እንዲመጡ ተደረገ። አጼ ምኒልክም ወደ አዲስ አበባ ለመመለስ ቁርጥ ሐሳብ ባደረጉ ጊዜ ምናልባት ጣሊያኖች በክረምት አደጋ ጥለው ራስ መንገሻን ብቻውን እንዳይወጉ ብለው ከትግራይ መጥተው በዳር አገር ተቀምጠው ይኖሩ የነበሩትን ፊታውራሪ ንጉሴን፣ ቀኛዝማች ኃይለ ማርያምን፣ ባላምባራስ በየነን ጠርተው ወደ አገራችሁ ወደ ትግራይ ሄዳችሁ ከራስ መንገሻ ጋር ሆናችሁ ጣሊያኖችን ስትጠባበቁ ክረሙ ብለው አሰናብተው ሰደዷቸው። ከዚህም በኋላ በሰኔ 29 ቀን አዲስ አበባ ገብተው ክረምቱን የጦርነት ምክር ሲያስመክሩ ከረሙ። የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች የመስኮብ መልእክተኞች ወደ ኢትዮጵያ ስለመምጣታቸውና የኢትዮጵያ መልእክተኞች ወደ መስኮብ ስለመሄዳቸው። መስኮቦች ከኢትዮጵያ መንግስት ጋር መቀራረብና መገናኘት ስለፈለጉ በ1878 ዓ.ም ተመረጠ። ኒኮላይ ኢቫንክሊች አብኖፍ የሚባል መልእክተኛ ከአንድ ቄስ ጋራ ወደ አጼ ዮሐንስ መጥቶ ነበር። ቄሱም መስኮቦች በሃይማኖት ኦርቶዶክሳውያን መሆናቸውን ለአጼ ዮሐንስ በነገራቸው ጊዜ ደስ አላቸውና በአድዋ አጠገብ ገዳምና ቤተክርስቲያን የሚሰራበት አንድ ቦታ ሰጡት። ዋናው መልእክተኛ ኒኮላይ ኢቫንክሊች አብኖፍንም በጣም አከበሩት። የመስኮብንም መንግስት ትልቅነት፣ የህዝቡን ብዛት ሲነግራቸው በደስታ ያደንቁ ነበር። በመስኮርም ሀገር የጦር መሳሪያ ፋብሪካ መኖሩን በነገራቸው ጊዜ ብዙ ወታደሮች አሉኝና ለነዚህ የሚሆነኝ 50 ሺህ ጠመንጃና 40 መድፍ 5000 ሽጉጥ ለዚሁ የሚበቃ ጥይት ደግሞ 50 ሺህ ጎራዴ ጨምረህ ከመስኮብ ሀገር እንድታመጣልኝ ውል እንዋዋል ብለው ተዋውለውት ነበር። ነገር ግን በዚያው ዓመት ጣሊያኖች የምጥዋን በር ስለያዙት የውሉ ሐሳብ ሳይፈጸም ቀረ። መስኮቦች በምጽዋ ወደ ትግራይ ወጥተው ከአጼ ዮሐንስ ጋር የጀመሩት ጉዳይ በጣሊያኖች ምክንያት ስለተሰናከለባቸው ሐሳባቸውን ወደ ሸዋ አዙረው ከንጉሥ ምኒልክ ጋር መላላክ ጀመሩና የወዳጅነት መሰረት ተመሰረተ። ይህንንም በመላላክ የተጀመረውን ወዳጅነት ለማስፋትና ለማጽናት ስላሰቡ በ1887 ዓመተ ምህረት ሊዮን ቲፍ የሚባል መልእክተኛ በጂኦግራፊያ ማህበር ስም ተልኮ ወደ ሸዋ መጣ። ጅቡቲም መድረሱ በተሰማ ጊዜ ከጅቡቲ ጀምሮ እስከ አዲስ አበባ ያለ ችግር እንዲመጣ አጼ ምኒልክ ወደ ልዑል ራስ መኮንን ትእዛዝ አሳልፈው ነበርና ራስ መኮንን በክብር ተቀብለው ወደ አዲስ አበባ ሰደዱት። ከሊዮን ቴፍም ጋር አንድ ሐኪምና አንድ የመድፈኞች አለቃ አንድ ቄስ ነበሩ። በአዲስ አበባም የተደረገላቸው የክብር አቀባበል እጅግ ያማረ ነበር። ሙሴ ሊዮን ቴፍም ከጓደኞቹ ጋር የሚያርፍበት እንደ ዘመኑ የተሰራ መልካም ቤት ተዘጋጅቶለት ነበርና በአዲስ አበባ የቆየባቸውን ቀኖች ሁሉ በታላቅ ደስታ አሳለፋቸው። ወደ አገሩም በሚመለስበት ጊዜ አጼ ምኒልክም በበኩላቸው የመስኮብን ንጉሠ ነገሥት ደስ ለማሰኘት ሲሉ ፊታውራሪ ዳምጠውን ዋና መልእክተኛ አድርገው ቀኛዝማች ገነሜንና መምህር ገብረ እግዚአብሔርን ጨምረው ከሙሴ ሊዮን ቴፍ ጋር ወደ መስኮብ አገር እንዲሄዱ አደረጉ። ለንጉሠ ነገሥት ኒኮላይና ለተጌቱ ለአሌክሳንድራ በየአይነቱ የተላከው ገጸ በረከት እጅግ ደስ የሚያሰኝና ያማረ ነበር። መልእክተኞቹም ወደ መስኮብ አገር በደረሱ ጊዜ ፊታውራሪ ዳምጠውን በወርቅ ሰረገላ አስቀምጠው ወደ ቤተ መንግሥት ሲወስዷቸው የተደረገላቸውን የክብር አቀባበል ጽፈው በፖስታ ለአጼ ምኒልክ ልከው ነበርና በአዲስ አበባ የሰማው ሰው ሁሉ በመስኮብ መንግሥት ወዳጅነት በጣም ደስ አለው። መልእክተኞቹም በሰኔ ወር ከመስኮብ አገር ተነስተው በሐምሌ ወር ጅቡቲ ገብተው ሐረር ላይ ከልዑል ራስ መኮንን ጋር ተገናኝተው ወደ አዲስ አበባ ተመለሱ። ራስ መንገሻ መቀሌን ለቀው ወደ ህንጣሎና ወደ ደብረ ኃይላ ስለመሄዳቸው አጼ ምኒልክ ከወሎ ወደ አዲስ አበባ ከተመለሱ በኋላ ጣሊያኖች ከአዲግራት ተነስተው ወደ መቀሌ መጥተው ራስ መንገሻን ለመውጋት ቁርጥ ሐሳብ ማድረጋቸው በተሰማ ጊዜ ራስ መንገሻ በአንድ ወገን ከአጼ ምኒልክ ሳያስፈቅዱ ከጣሊያኖች ጋር ሲዋጉ እንደ ሰንአፌ ጦርነት ድል የሆኑ እንደሆነ ለክብራቸው ትልቅ ውርደት የሚያመጣ መሆኑን ስለተረዱት ከመቀሌ ወጥተው ወደ ህንጣሎ ተጓዙ። ጣሊያኖች ራስ መንገሻ ከመቀሌ መሄዳቸውን በሰሙ ጊዜ ከአዲግራት መጥተው ያላንዳች ችግር መቀሌን ይዘው ምሽግ እየመሸጉ ተቀመጡ። ጀነራል አሪሞንዲና ሜጀር ቶዞሊ የሚባሉት ግን ራስ መንገሻን እየተከታተሉ እንዲወጉ ታዘው ነበርና አውራውን መንገድ ትተው የባለ አገሮች መሪ ይዘው በአቋራጭ መንገድ ወደ ህንጣሎ ገሰገሱ። ራስ መንገሻም የኢጣሊያ ወታደሮች እንደተከታተሏቸው በሰሙ ጊዜ በፍጥነት ከህንጣሎ ተነስተው ወደ ደብረ ኃይላ ተጓዙ። በደብረ ኃይላም ከራስ መንገሻ ጋር የነበሩ መኳንንቶች ምክር አድርገው ከእንግዲህ ወዲህ ለኛ መሸሽ አይገባንምና ለኢትዮጵያ እንሞታለን፣ ነገር ግን ራስ መንገሻ ቢማረኩም ቢሞቱም ለስማቸውና ለሀገራቸው ውርደት ለጣሊያኖች ትልቅ ደስታ ይሆናልና ከሸዋ ጦር እስኪመጣ ድረስ ወደ ራስ ወሌ ግዛት ተጠግተው ቢቆዩ ይሻላል ተባለና ከደብረ ኃይላ ወጥተው ወደ ሰልዋ ሄዱ። ሜጀር ኢሚሊዮ የሚባለው ግን ብዙ ወታደሮች ይዞ ሲገሰግስ ደብረ ኃይላ በደረሰ ጊዜ ራስ መንገሻን ሳያገኝ ቀረና በደብረ ኃይላ ከቀሩት መኳንንቶቻቸው ጋር ጦርነት ገጥሞ ድል አደረገ። ከነዚህ መካከል ቀኛዝማች ኃይለ ማርያም የሚባለው ቆስሎ ስለተማረከ ትልቅ ሀዘን ተደረገ። የቀሩት መኳንንቶች ግን እየተታኮሱ አመልጠው ከራስ መንገሻ ጋር ተቀላቀሉ። ቀኛዝማች ኃይለ ማርያምም እጅግ ስመጥሩ ጀግና ስለመሆኑ የጣሊያኖቹ የጦር አለቃ ከወደቀበት አስነስቶ በመልካም ስፍራ አስተኝቶ ባቲም እያሳከመ ካዳነው በኋላ ወደ አስመራ ሰደደው። ከደብረ ኃይላም ገስግሰው አምባላጌ ሲደርሱ ራስ መንገሻን አላገኛቸውም ነበርና በጣም አዘኑ። ስለሆነም የቀድሞ ወዳጃቸው ራስ ስብሐት ከነ ልጆቻቸው የታሰሩት በዚያው በአምባላጌ ነበርና እሳቸውን በማግኘታቸውና በመፍታታቸው ትልቅ ደስታ አደረጉ። ራስ ስብሐትም ወደ ጀነራል ባራቲየሪ ሄደው በተገናኙ ጊዜ የእንደርታን ግዛት ሰጥቶ ደስ አሰኛቸው። አጼ ምኒልክ ከጣሊያኖች ጋር ለመዋጋት ቁርጥ ሐሳብ ካደረጉ በኋላ አዋጅ ስለመንገራቸው አጼ ምኒልክ ጣሊያኖች እስከ ደብረ ኃይላና እስከ አምባላጌ መጥተው አገር መያዛቸውን በሰሙ ጊዜ እንደዚህማ እየገፉ ከመጡ በእግዚአብሔር ኃይል ሄጄ እዋጋለሁ እንጂ አዲስ አበባ ከተማዬ እስቲገቡ ዝም ላለሁን ብለው ለዘመቻው ከዚህ ቀጥሎ ያለውን አዋጅ ነገሩ። ያገሬ የኢትዮጵያ ሰው ሁሉ ስማ፣ እግዚአብሔር በቸርነቱ እስካሁን ድረስ ጠላት አጥፍቶ አገር አስፍቶ አኖረን፣ እኔም እስካሁን ገዛው። ከእንግዲህ ወዲህ ግን ስለ አገሬ ስለ ኢትዮጵያ ብሞትም ሞት የሁሉ ነውና አላዝንም። ደግሞ እግዚአብሔር እስካሁን በጠላት ፊት አሳፍሮኝ አያውቅምና ወደፊትም ያሳፍረኛል ብዬ አልጠራጠርም። አሁንም እግዚአብሔር በባህር ወስኖ የሰጠንን አገር የሚያጠፋ ሃይማኖት የሚለውጥ ጠላት መጥቶብሃልና ስንቅህን እያሰናዳህ ተከተለኝ። የአገሬ የኢትዮጵያ ሕዝብ ሆይ እስካሁን የበደልኩህ በደል ያለ አይመስለኝም። ስለዚህ ለአገርህ፣ ለሚስትህ፣ ለልጅህ፣ ለሃይማኖትህ ስትል ጉልበት ያለህ በጉልበትህ፣ ገንዘብ ያለህ በገንዘብህ፣ ጉልበትም ገንዘብም የሌለ ግን በሐዘንህ እርዳኝ። ይህን አዋጅ ከሰማህ በኋላ ወስልተህ ከዘመቻው ብትቀር ትቀጣለህ። እኔም በጥቅምት ወር ከአዲስ አበባ እነሳለሁና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ይግባ። የጎጃም፣ የበጌ ምድር፣ የደንቢያ፣ የቋራ፣ ከጨጨሆ በላይ ያለህ አሸንጌ ላይ፣ የሰሜን የወልቃይት የጠገዴ ሰው መቀሌ ላይ ላግኝህ የሚል ነው። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 አዲስ አበባ ገቡ። ከዚህም በኋላ የሐረርና የአውራጃዎቿ ሁሉ ገዥ ልዑል ራስ መኮንን በመስከረም 15 ቀን አዲስ አበባ ገቡ። ከጊዜ በታች ያለው የዳር አገሩ ጦር በወለጋው ገዥ በፊታውራሪ ተክሌ ጠቅላይነት ገባ። ራስ ወልደ ጊዮርጊስና ደጃዝማች ተሰማ ብቻ የግዛታቸው አገር ሩቅ ስለሆነና ወዲያውም በክረምቱ ምክንያት ወንዙ ሁሉ ስለሞላ ወደ ኋላ ቆይተው ነበር። ደግሞ በዚያ ዘመን የዳር አገሩ ሁሉ አዲስ የሚቀና ነበርና ምናልባት አረማዊ ሕዝብ የንጉሱን መዝመት ሰምቶ ከዘመቻ የቀረውን ሽማግሌውን፣ ሴቱንና ሕፃናቱን እንዳይገድል ተብሎ ወደ ሸዋ እየተመለሱ እንዲቆዩ አዋጅ ስለተደረገ ካህናቱ ከነታቦቱ፣ ሽማግሌው ከነሕፃናቱ ወደ ሸዋ እየተመለሰ በየርስቱና በየዘመዱ እየተጠጋ ተቀመጡ። አጼ ምኒልክም ይህን ሁሉ ድርጅት ከጨረሱ በኋላ ለአዲስ አበባ ከተማና ለሀገሩም ሁሉ ጠባቂ ልዑል ራስ ዳርጌን አድርገው ረዳቶችንም ደጃዝማች ኃይለ ማርያምንና ወህኒ አዛዥ ወልደ ጻድቅን ጨምሮ በጥቅምት 2 ቀን 1888 ዓ.ም ከአዲስ አበባ ተነሱ። ከጌታይቱም ከኮንት አንቶኔሊ ጀምሮ ኢጣሊያኖች የኢትዮጵያን ነጻነት ለማጥፋት መጣጣራቸውን ያዩ በነገሩ ሲናደዱ ይኖሩ ነበርና ምንም ቢሆን ከዘመቻው አልቀርም ብለው የግንድ ሰራዊታቸውን ባዛዥ ዘማኔል አስከትተው ከጃንዋይ ጋር ፋንድነት ተነሱ። በጥቅምት 6 ቀን ጊዳ ላይ ሰፍረው ሳለ ከጧቱ 4 ሰዓት ተኩል ያህል ባየሩ ላይ እንደ ቀስተ ደመና ህብር ያለው በስተምዕራብ በኩል ታየና ወዲያው ድምጹ እንደ መብረቅ ሲጮህ በሙሉ ኢትዮጵያ ተሰማ። ጢሱም አረንጓዴ መስሎ 10 ደቂቃ ያህል እየታየ ቆየና ጥቂት በጥቂት እያለ ጠፋ። ምክንያቱ ግን ምን እንደሆነ በርግጥ አልታወቀም። አንዳንድ ሰዎች ጣሊያኖች ያጼ ምኒልክን ሰራዊት ለማስደንገጥ ወደ አየር የወረወሩት የአርቲፊሻል ርችት ነው ይሉ ነበር። አንዳንዱም ከመሬት መዞር የተነሳ በማግኔት የተሳበ ማዕድን ፈንድቶ ነው ይሉ ነበር። አንዳንዱ ደግሞ አጼ ምኒልክ ድል ስለማድረጋቸው እግዚአብሔር ያደረገው የታምራት ምልክት ነው ይሉ ነበር። ስለዚህ የዚህን ዕውቀት ለእግዚአብሔር ብቻ ትተነው ብናልፍ ይሻላል። አጼ ምኒልክም ከጊዳ ተጉዘው በጥቅምት 16 ቀን ወረይሉ ገብተው የዘመቻውን ነገር ሲያደራጁ ሰነበቱ። የድርጅቱም ነገር ከዚህ እንደሚከተለው ነበር። አንደኛ፣ ግርማዊነታቸው መሃል ሰፋሪ የሚባለውን ጭፍራ ብቻ አስቀርተው በወሎ አውራጃ ሆነው እየተጠባበቁ እንዲቆዩ ነው። ሁለተኛ፣ ልዑል ራስ መኮንንን የጦር አበጋዝ አድርገው ራስ ሚካኤልን፣ ራስ ወሌን፣ ራስ መንገሻ ቲከምን፣ ራስ አሉላን፣ ደጃዝማች ወልዴን፣ ፊታውራሪ ገበየሁን፣ ፊታውራሪ ተክሌን፣ ሊቀመኳስ አድነውን፣ ቀኛዝማች ታፈሰን ወደፊት እንዲሰዱ ነው። ሶስተኛ፣ ልዑል ራስ መኮንን የሚቻል ቢሆን ከጣሊያኖች ጋር የእርግ ነገር እንዲጀመር፣ የማይቻል ቢሆን ግን የጦር አበጋዝ ሆነው እንዲያዋጉ ነው። አራተኛ፣ ልዑል ራስ መኮንን የጣሊያኖችን አኳኋን መርምረው ምናልባት እጅግ ብዙ መሆናቸውን የተረዱት እንደሆነ ወደ አጼ ምኒልክ እንዲልኩና እስቲ ደርሱላቸው ጦርነት እንዳይጀምሩ ነበር። የዳራገርም ባላባቶች፣ የጅማ ባላባት አባ ጅፋር፣ የወላይታ ባላባት ካወጦና፣ የወለጋ ባላባት ደጃጅ ጆቴ፣ የሊቃ ባላባት ደጃች ገብረ እግዚአብሔር እስከ ወረይሉ ተከትለው ሄደው ነበርና እየተመለሳችሁ አገር ጠብቁ ብለው አራቱንም አሰናበቷቸው። ልዑል ራስ መኮንንና የቀሩትም ራሶች ከጃንሆይ እየተሰናበቱ ወደፊት ከተጓዙ በኋላ አጼ ምኒልክም ከወረይሉ ተነስተው ወደ ደሴ ተጓዙ። ጣሊያኖች መሐመድ አንፋሪን አስከድተውታል እየተባለ ገና አስቀድሞ ተወርቶ ነበር። አጼ ምኒልክ ግን እርግጡ እስኪታወቅ በማለት ጦር ሳይሰዱበት ቆይተው ነበርና አሁን ከደሴ ተጉዘው ውጫሌ ሲደርሱ የመሐመድ አንፋሪን መክዳት እርግጠኛውን ስላገኙት በክረምቱ ምክንያት ወደ ኋላ ለቆዩት ለራስ ወልደ ጊዮርጊስና ለደጃዝማች ተሰማ ወደኛ መምጣታችሁ ቀርቶ በዚያው ባንኮበር አድርጋችሁ ወደ አውሳ ዘምታችሁ መሐመድ አንፋሪን ውጉ የሚል ትዕዛዝ አሳልፈው ወደፊት ይጓዙ ጀመር። መሐመድ አንፋሪ የአውሳና የአዳል አገር ባላባት ነው። እርሱም ከብዙ ዘመን ጀምሮ ለሸዋ ንጉሥ እየገበረና እያገለገለ በእምነት የሚኖር ነበር። በአጼ ዮሐንስ ዘመን አለቃ ብሩ የሚባለው ያመጣውን ባሻ ሙዚንገርን ከነተከታዮቹ በገደለ ጊዜ ከእርሱ የማረከውን የጦር መሳሪያ ሁሉ ወደ ሸዋ ልኮ ለንጉሥ ምኒልክ አስረክቦ ነበር። በኋላም አጼ ዮሐንስ ወደ ጎራሌ በዘመቱ ጊዜ አውሳን ለመውጋትና አገሩን ለማጥፋት ቢያስቡ ለጊዜው ንጉሥ ምኒልክ በዚያ ነበሩና ከፈቃዳችን ወጥቶ የማያውቅ ዜጋችን ነው ብለው አስረድተው አገሩን ከጥፋት አድነውለት ነበር። በኋላ ግን አብዱራህማን የሚባል አማች ነበረውና ኮንስታንቲኖሊ ባሰብ እየመጣ ባውሳ ሲመለስ ከአብዱራህማን ጋር ተዋውቆ ገንዘብና የጦር መሳሪያ እየሰጠ ልቡን ስለሳበው እሱም መሐመድ አንፋሪን እያታለለ የጣሊያኖች ወገን ስላደረገው በአሁኑ ዘመቻ ከአጼ ምኒልክ መክዳቱ የተገለጠ ሆነ። ስለዚህም ራስ ወልደ ጊዮርጊስና ደጃዝማች ተሰማ ሄደው እንዲወጉት ታዘዙ። ለሁለቱም የጦር አበጋዝ የሆኑት የወህኒ አዛዥ ወልደ ጻድቅ ነበሩ። ምክንያቱም ሁለቱ ትላልቅ መኳንንት በጦር አበጋዝነቱ እንዳይቀናኑ ስራቸውንም በፍቅር እንዲሰሩ ለማድረግ ነበር። አጼ ምኒልክም ከውጫሌ ተጉዘው በየጁ አውራጃ መርሳ ከሚባለው አገር ሲደርሱ ደጃዝማች ጓንጉል ዘገየ ከበረሃ መጥቶ ይማሪኝ ብሎ ገባላቸው። ወደ በረሃም የገባበት ምክንያቱ በየጁ ተወላጅነቱ የራስ ወሌ ተወዳዳሪ ስለሆነ እቴጌ ጣይቱ አይወዱትም ነበር። በዚህም መካከል የአጼ ምኒልክን ልጅ ልዕልት ዘውዲቱን ላገባ ነው እያለ አስወርቶ ነበርና እንኳን የጃንሆነን ልጅ አግብቶ እንዲያውም ቢሆን በራስ ወሌ ላይ ክፉ ነገር ያስባልና ይታሰርልኝ እያሉ እቴጌ ለአጼ ምኒልክ ያመለክቱ ነበር። ደጃዝማች ጓንጉልም እቴጌ ጣይቱ በጠላትነት እንደተነሱበትና እንደሚያሸንፉትም ስላወቀ ይዤ ከመታሰር በበረሃ መኖር ይሻለኛል ብሎ ከአዲስ አበባ ገስግሶ በየጁ በረሃ ገብቶ ተቀምጦ ነበር። ነገር ግን የኢትዮጵያ ሰዎች ምንም አንዳንድ ጊዜ እርስ በርሳቸው ቢጣሉም የሀገራቸውን ነጻነት የንጉሳቸውን ክብር የሚጎዳ ነገር በመጣ ጊዜ ደማቸውን ለማፍሰስ ቆራጦች ናቸውና ጣሊያን አላጌ ድረስ መጥቶ አጼ ምኒልክ ከአዲስ አበባ ድረስ መጥተው በሚዋጉበት ጊዜ በጌታዬ ፊትም ቢሆን እገላለሁ ባይሆንም እሞታለሁ እንጂ ተለይቼ አልቀርም በማለት ከበረሃ ወጥቶ ገባላቸው። በዚያን ጊዜም በአጼ ምኒልክና በመኳንንቱ ሁሉ ልብ የተደረገውን ደስታ ማንም ሊናገረው አይችልም ነበር።
ሰው ሞቱ የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት።
ልዑል ራስ መኮንን በጦር አበጋዝነታቸው አላጌ ላይ ከጣሊያኖች ጋር ስለመዋጋታቸው። ልዑል ራስ መኮንን የጦር አበጋዝ ስለሆኑ እንደ ሥርዓቱና እንደ ልማዱ እሳቸው ከራስ ሚካኤል ጋር ደጀን ሆነው ራስ መንገሻንና ራስ አሉላን በቀኝ ራስ ወሌን በግራ ፊታውራሪ ገበየሁን በግንባር አርገው ሲጓዙ አሸንጌን ካለፉ በኋላ ጦርነት ሳይደረግ ጣሊያኖች የአላጌን አምባ በእርቅ እንዲለቁ ለማድረግ አስበው ለጣሊያን የጦር አለቃ ለማጆር ቶዞሊ ከዚህ ቀጥሎ ያለውን ቃል ላኩበት። ምንም ለጦርነት ታዝዤ ብመጣ የክርስቲያን ደም በከንቱ እንዳይፈስ እርቅ ማድረግ ይሻላል ብዬ ወደ ጠቅላይ የጦር አለቃ ወደ ጀነራል ባራቲሪ የወዳጅነት ቃል ልኬ ነበር። ነገር ግን እስካሁን ምላሽ ስላልመጣልኝ ወደፊት ለመጓዝና ጦርነት ለማድረግ ግድ ይሆንብኛል። ንጉሠ ነገሥቱም አሸንጌን አልፈው ወደዚህ መጥተዋልና ከዚህ ለመቆየት የማይቻል ነው። ኅዳር 22 ቀን 1888 ዓመተ ምሕረት ማጆር ቶዚዮሊም ከዚህ የሚከተለውን ቃል መለሰላቸው። እጅግ ክቡር ራስ መኮንን ሆይ፣ ወደ ጀነራል ባራቲሪ የጻፉትን ደብዳቤ በዚህ ወር አሳልፌልዎታለሁ። ነገር ግን ይህን ከጻፉ በኋላ ወደፊት መገስገስዎ ጦርነት እንጂ እርቅን አለመፈለግዎን ያስረዳል። ሰው እንደዚህ አደርጋለሁ ብሎ ያስባል እንጂ ፍጻሜው በእግዚአብሔር እጅ ነውና በጦርነት የሚያመጣውን ጉዳት ማንም ሊያውቀው አይችልም እያለ የማስፈራራት ቃል ጨምሮ ላከባቸው። ልዑል ራስ መኮንንም የማጆር ቶዞሊን ደብዳቤ ከተቀበሉ በኋላ በደብዳቤው ውስጥ ለርቅ የሚያበቃ ምልክት ባያገኙበትም በግስጋሴ ሄደው ኅዳር 28 ቀን አላጌ ደረሱ። ፊታውራሪ ገበየሁም በግንባር እየተጓዘ ሰፈሩም ከደጀኑ እየራቀ ነበርና ዳር 28 ለሊቱን በ11 ሰዓት ከማጆር ቶዞሊ ዘበኞች ጋር ተገናኝተው ተኩስ በተጀመረ ጊዜ የራስ መንገሻሎዴ ሹማጋሜ ተስፋይ በፍጥነት ወደ ሉል ራስ መኮንን ሂዶ ይህ አሁን ያልደነበት ስፍራ ካምባላጌ ለሚተኮሰው መድፍ የተመቸ ነውና በዚህ ስፍራ ጦርነት መቅጠማችን ቀርቶ በሌላ ወገን ዞረን ብንገጥም ይሻላል ብሎ አመለከተ። ነገር ግን ቢታውራሪ ተክሌና ቀኛዝማች ተፈሰ የተኩሱን ብዛት እየሰሙ ገና ሳይታዘዙ ወደ ቢታውራሪ ገበየው ሄደው ስለተቀላቀሉ ጦርነቱን ለማገድ የማይቻል ሆኖ ነበርና ሉል ራስ መኮንን የቀሩትን ራሶች በቀኝና በግራ አሰልፈው እርሳቸው በመሃል ሆነው ወደ አምባው ቀርበው ተጋጠሙት። አንድ ሰዓት ያህል እንደተዋጉ በግራ የተሰለፉት ራስወሌ በግንባር የገጠማቸውን ድል ስላደረጉት እየሸሸ ላይኛው አምባ ገብቶ መድፍ ይተኩስባቸው ጀመር። የራስ መኮንንና የራስ ሚካኤልም ሰራዊት መሃል ለመሃል ገብተው በጎራዴ ስለተጋጠሙት ራስ መንገሻና ራስ አሉላም በስተጀርባ ዞረው ስለገቡበት ወደ ኋላው ለመሸሽ ከአምባው መውረድ ጀመረ። ማጆር ቶዞሊ ግን ስመጥሩ ጀግና ነበርና ምንም ቢሆን አልማረክም ብሎ በብርቱ ሲዋጋ በሰልፉ ላይ ሞተ። የጦርነቱም ነገር ዋናው ከወደቀ መፈታቱና መፍረሱ አይቀርምና የጣሊያን ሰራዊትም በቀኝም በግራም ሲሸሹ ከብቱና ሰውም ስለተደበላለቀና መንገዱ ስለጠበበ ርዝመቱ 400 ሜትር በሚያህል ገደል እየተወረወሩ አለቁ። በጠመንጃም ከመቱት በጎራዴ እየተመቱ የሞቱት ይበዛሉ። ከጦር አለቆቹም እኩሉ በሰልፍ ውስጥ ሞቱ፣ እኩሉም ተማረኩ፣ እኩሉም እየሸሹ አመለጡ። በአላጌ ጦርነት ያለቁት የጣሊያን ሰራዊት ነጮች ጥቁሮችም ባንድነት ሆነው 2960 ይሆናሉ። ከኢትዮጵያም ሰራዊት ወገን ከሺህ የሚበልጡ ሞተዋል። ፊታውራሪ ገበየሁም በጉዞ ላይ ጥቂት ታሞ ሰንብቶ ነበር። ቢሆንም ጦርነቱን የጀመረ እሱ ለመሆኑ ለአገሩና ለንጉሱ ለስሙም ክብር ሲል ጠመንጃን ትተህ በጎራዴ በለው እያለ በጀግንነት ሲዋጋ ስለዋለ እንኳ በኢትዮጵያ ሰራዊት ፊት በጣሊያን ሰራዊት ፊት እጅግ የተመሰገነ ሆነ። ካሁን ዘመቻ አስቀድሞ ጎበዛየው የሚባል አዲስ ነፍጥ ወጥቶ ነበርና ከነፍጥ ጎበዛየው አሽከር ገበየው እየተባለ ተዘፈነለት። የጣሊያን ሰራዊት የሞተው ሞቶ የሸሸው ሸሽቶ የተማረከው ተማርኮ ድሉ ለሉል ራስ መኮንን ከሆነ በኋላ ሰራዊቱ በየሰፈሩ ገብቶ ለሞተው ወንድሙና ዘመዱ ለባልንጀራውም ያለቅስ ጀመር። ሉል ራስ መኮንንም የሰራዊቱን ልቅሶ በሰሙ ጊዜ በመኳንንቱና በሰራዊቱ መካከል ቆመው ወንድሞቼ ሆይ ዛሬ ስለ አገራችን ነጻነትና ስለ ንጉሳችን ክብር ብንሞት ለኛ ደስታና ክብራችን ነው እንጂ ሞት አይባልምና ግዳይ ጣሉ እንጂ አታልቅሱ ብለው ስለተናገሩ እንዳገሩ ልማድ እኩሉ በፈረስ እኩሉም በግር የሆነ የሰራውን ጀብዱ እየተናገረ በፊታቸው ይፎክር ጀመር። ከዚህም በኋላ እንደ ሰለጠነው ዓለም ጦርነት አደራረግ ይህ የኢትዮጵያ ነው ይህ የጣሊያን ነው ሳይሉ የሞተውን ሁሉ እያስነሱ ያስቀብሩ ጀመር። የቆሰለውንም በየባላገሩ ቤት እያስመሩ እንዲታመም ምርኮኛውም ሳይጉላላ በክብር እንዲቀመጥ አደረጉ። የማጆር ቶዞሊንና የጦር አለቆቹንም ሬሳ አስነስተው በማረግ በታላቅ ሰልፍና ጀብ ወስደው እሳቸውም በዚያው ቆመው አስቀበሯቸው። ሉል ራስ መኮንን ድሮዋ ኢንተርናሽናል የዓለም መንግስታትን ሕግ አውቀው ከጠላት ወገን የሞቱትን በማስቀበራቸው የቆሰሉትን በማስታመማቸው የተማረኩትንም ባለማጉላላታቸው በኢጣሊያ አገር እንኳ ሲመሰገኑ ይኖሩ ነበር። ደግሞ ምንም ድሉ ለኢትዮጵያ ቢሆንም መጀመሪያ ፊታውራሪ ገበየው ቀጥሎም ቀኛዝማች ተፈሰ ሳይታዘዙና ሳያስፈቅዱ ከጣሊያን ጋር ጦርነት መግጠማቸው በወታደር ደምብና ህግ ያልተፈቀደ ስለሆነ ነገሩን ለአጼ ምኒልክ እንዲያስታውቁና ይለቀቁ የሚል ትእዛዝ እስቲመጣላቸው የኮሚሰር እያደረጉ አስቀመጧቸው። ከዚህ በኋላ ባላጌ የተማረከውን መድፉን ጠመንጃውን ጥይቱንም ሌላውንም የጦርነት ዕቃ ሁሉ አስነስተው የሚቻለውን ይዘው የማይቻለውን በዚያው ባላጌ ዙሪያ ባለው በየባላገሩ ቤት ተተው ወደ አጼ ምኒልክ የጦርነቱን አኳኋንና የድሉን የምስራች ጽፈው ወደ መቀሌ ጉዞ ጀመሩ። አጼ ምኒልክም ባላማጣ ጥግ ሰፍረው ሳሉ የድሉ የምስራች ደረሳቸውና ትልቅ ደስታ ሆነ። የጣሊያን ጠቅላይ የጦር አለቃ ጀነራል ባራቲሪ ግን በሉል ራስ መኮንን አበጋዝነት የመጣውን ሰራዊት ብዛት አጼ ምኒልክም ከወደ ኋላ እየገሰገሱ መምጣታቸውን ስለሰማ ጀነራል አሪሞንዲ የሚባለውን ዋና አድርጎ ማጆር ኢሚሊዮ፣ ማጆር ካቴ፣ ማጆር ጋሊያኖ ለሚባሉ የጦር አለቆች 5000 ወታደሮች ጨምሮ ባላጌ ማጆር ቶዞሊን እርዱ ብሎ ልኮ ነበርና ገና አላጌ ሳይደርሱ የድሉን ወሬ ስለሰሙ ወደ መቀሌ የመመለሳቸውን ነገር ሲመካከሩ ከድሉ በኋላ ፊት ለፊት የሚጓዘው የሸዋና የወሎ የእጁም ወታደር ደረሰባቸውና ተኩስ ተጀመረ። ከጣሊያኖችም ወገን 15 ያህል እንደሞቱ የጀነራል አሪሞንዲ ፈረሱ ቆሰለና ወደቀ። እሱ ግን በሌላ ፈረስ ተዛውሮ የቀሩትም የጦር አለቆች ባንድነት ሆነው ወደ መቀሌ አመለጡ። መቀሌም በደረሱ ጊዜ ጀነራል አሪሞንዲ በመቀሌ ምሽግ ከመቆየት ወይም ምሽጉን አፍርሶ ትቶ ከመሄድ የሚሻለው ምክር ቢጠይቃቸው ከጦር አለቆቹ አንዳንዱ የመቀሌን ምሽግ አፍርሰን ወደ አዲግራት ሄደን ኃይላችንን አበርትተን ብንጠባበቅ ይሻላል እያሉ ተናገሩ። ማጆር ጋሊያኖ የሚባለው ግን የመቀሌን ምሽግ አፍርሰን መድፋችንንና ወታደራችንን ይዘን መሄድ ለጣሊያን ሰንደቅ ዓላማ ውርደት ነውና ምሽጉን ባናፈርሰው ይሻላል፣ እንዲያውም እኔ ራሴ በዚሁ ዋና የጦር አለቃ ሆኜ ለመቅረት ፈቃዴ ነው ብሎ የጀግንነት ቃል ስለተናገረ ሁሉም በዚሁ ተስማምተው ማጆር ጋሊያኖ ከወታደሮቹ ጋር ቀረና ጀነራል አሪሞንዲ የቀሩትን የጦር አለቆች ይዞ ወደ አዲግራት ተጓዘ። አዲግራት ማለት የአጋሜ ዋና ከተማ ነው። ለጊዜው ብርቱ ምሽግ ስለመሸጉበት በቀኝም በግራም በፊትና በኋላም ላለው ለጣሊያን ሰራዊት መሰብሰቢያና መገናኛ አድርገውት ነበር። አጼ ምኒልክም ከአሸንጌ ተጉዘው መሃን ህዝባ ከሚባለው አገር ሲደርሱ ውሎ አድርገው ነበርና ላዩን በበግ የምድር አድርገው ሲጓዙ የነበሩት የጎጃሙ ንጉሥ ተክለ ሃይማኖት መጥተው ተገናኙ። ከዚያም ተጉዘው ጨለቆት ሲደርሱ ራስ መኮንንና በእርሳቸው አበጋዝነት ቀድመው ባላጌ ተዋግተው ድል ያደረጉት ራሶች ሁሉ በታህሳስ 26 ቀን ከአጼ ምኒልክ ጋር ተገናኙ። ባላጌም ከተማረከው መድፍ ማለፊያ ማለፊያውን ይዘው ይጓዙ ነበርና አቅርበው ካሳዩ በኋላ ለዛሬው ጦርነት የኛ መድፎች ይበቁናል ተብሎ የተማረኩት መድፎች ወደ ሸዋ እንዲላኩ ተደረገ። በዚያም ዘመን ልደት በ28 ቀን ውሎ ነበርና በዓለ ልደትን በጨለቆት አክብረው በ29 ቀን መቀሌ ገቡ። ስለ መቀሌ ጦርነት፣ መቀሌ የእንደርታ ዋና ከተማ ነው። ጣሊያኖች ራስ መንገሻን በሰንአፌ ድል ካደረጉ በኋላ እየተከታተሉ መጥተው አድዋንም መቀሌንም ይዘውት ነበር። በከተማውም አጠገብ በጉብታው ላይ ከተሰራው ከእንዳ ኢየሱስ ቤተክርስቲያን ታቦቱን አስወጥተው ብርቱ ምሽግ ጀምረው ሳሉ ራስ መንገሻ ወደ ኋላ እያፈገፈጉ ስለሄዱባቸው የምሽጉን ሥራ ሳይጨርሱ ወደ ደብረ ኃይላና ወደ አላጌ ገስግሰው ነበር። አሁን ግን ባላጌ የነበረው የጣሊያን ጦር አለቃ ሜጀር ታዞሊ ተዋግቶ ድል ከሆነና ከሞተ በኋላ ጀነራል አሪሞንዲ ለእርዳታ መጥቶ ነበርና ካላጌ ጦርነት እየሸሹ ያመለጡት ሁሉ ከጀነራል አሪሞንዲ ጋር ተቀላቅለው ወደ መቀሌ ተጉዘው በምሽጉ ውስጥ ገቡ። በመቀሌም ዙሪያ ካለው አገሩን ኢትዮጵያን እየከዳ ለጣሊያኖች በገንዘብ እየተቀጠረ የገባው ሰው ሁሉ እየፈራ ሚስቱን ልጆቹን ከብቱንም እየያዘ ወደ ምሽጉ ስለገባ ምሽጉ ጠቧቸው ነበር። ሳይጨረስም የቆየውን የመሽጉን ስራ እጅ በእጅ ብለው ጨረሱት። ካላጌ መጣውን ቁስለኛ ግን አንድ እንኳን ሳይቀር ወደ አዲግራት ሰደዱት። ምክንያቱም በመቀሌ ምሽግ ያለው ወታደር ቁስለኞቹን ያያየ ፍራት እንዳያድርበት ነው። ሉል ራስ መኮንንና የቀሩትም ራሶች ካላጌ እየተከታተሉ ሄደው መቀሌ ሲደርሱ የመቀሌን ምሽግ ከበው ተቀመጡ። ካላጌ እስከ መቀሌ ርቀቱ 60 ኪሎ ሜትር ነው። ሉል ራስ መኮንን በማናቸውም ቢሆን ጦርነቱ ቀርቶ ነገር ሁሉ በስምምነትና በወዳጅነት እንዲጨረስ ያስቡ ነበርና ይህንኑ ሐሳባቸውን በደብዳቤ አድርገው ለጠቅላይ የጦር አለቃው ጀነራል ባራቲየሪ ወዳለበት ወደ አዲግራት ልከው የዚያን ምላሽ ሲጠባበቁ ለዚሁ ጉዳይ ሊተናንት ፓርቲኒ የተባለ አንድ የወታደር አለቃ ይመጣል ስለተባለ ለርሱ ተቀባይ ብላታ እንግዳ ተሰማ የተባለ ወደ ምሽጉ ተልኮ ሄደ። ሊተናንት ፓርቲኒም በመጣ ጊዜ ሉል ራስ መኮንን ከቀሩት ራሶች ጋር ባንድነት ሆነው በወዳጅነት ተቀብለው የርቁን ሐሳብ ነግረው አሰናበቱት። አጼ ምኒልክም ከጨለቆት ተነስተው ወደ መቀሌ በገቡ ጊዜ ከምሽጉ ራቅ ያለ ስፍራ ላይ ሰፈር አድርገው ወዲያው ከንጉሥ ተክለ ሃይማኖት ጋር ከፍ ባለ ስፍራ ላይ ተቀምጠው እንደ ኢየሱስን ምሽግ በመነጽር ሲያዩ አመሹ። ምሽጉ በጣም የተነከረ ነበር። ዙሪያውን በረድፍ በረፍ እየሆነ በግንብና በካብ ተሰርቷል። በስተውጭም ፈረሰኛና እግረኛ ጥሶ እንዳይገባ በሽቦ ታጥሯል። በካቡም ጥግ አፈርና አሸዋ በጆንያ እየተሞላ ተደርድሮበታል። ከዚህም በቀር የሚያሰጋው ስፍራ ዲናሚት፣ ባሩድ፣ ሌላም ይህን የመሰለ የሚፈነዳ ነገር ቀብረውበት ነበር። አጼ ምኒልክም የምሽጉን መጠንከር የዲናሚቱን መቀበር በሰላይና በወሬ ሰምተውት ስለነበረ ወታደሮች ወደ ምሽጉ እንዳይቀርቡና እንዳይዋጉ አስለፍፈው ነበር። ዋና ሐሳባቸውም በዚህ በመቀሌ ምሽግ ሰራዊታቸውን ከማድከም ወደ አጋሚ አልፈው በዚያው በኩል ወደ አስመራ ሄደው ዋናውን ጦርነት በአስመራ ላይ ለማድረግ ነበር። ነገር ግን ሐሳብን የሚጨርሰው ጊዜ ነው እንጂ ሰው ብቻ አይደለምና አንድ ወታደር ስንቁንና ዕቃውን በአጋሰስ ጭኖ ወደ ሰፈር ገብቶ አጋሰሱን ሲያራግፍ በቅሎው ደነበረችና በሰፈር መካከል ፈርጥጣ ስትሄድ በሰፈሩ ያሉት ሌሎችን በቅሎች እየደነበሩና እየፈረጠጡ የጣሊያኖቹ ከብቶች ወደ ተሰማሩበት አቅንተው ስለሄዱ ወታደሮቹ በቅሎቻቸውን ለመመለስ እየተከታተሉ በሮጡ ጊዜ በምሽግ ውስጥ ያሉ ጣሊያኖች የአጼ ምኒልክ ወታደሮች ለጦርነት የመጡ መስሏቸው መድፍ መተኮስ ጀመሩ። አጼ ምኒልክ በፍጥረት ሊቀመኳስ አባተንና በጅሮንድ ባልቻን አስጠርተው መድፍና መትረየስ እየጠመዳችሁ ተኩሱ ብለው ሊቀመኳስ አባተን በቀኝ በጅሮንድ ባልቻን በግራ ሰደዷቸውና ሲተኩሱ አመሹ። እዚህም በኋላ ሉል ራስ መኮንንና የቀሩትንም ራሶች አስጠርተው የኔ ሐሳብ ወደ አዲግራት ወደ አስመራ ሄደን ጦርነቱን በዚያ ለማድረግ ነበር። አሁን ግን በዚህ በመሽግ ውስጥ ያሉ ጣሊያኖች መድፍ እየተኮሱ ጦርነት ከጀመሩ እንዲህ ማድረጋቸውን ባይኔ እያየሁ ጠላቴን በስተኋላ አድርጌ ወደፊት አልሄድምና ካብካባችሁን አፈር ደልድላችሁ ጠንክራችሁ ተዋጉ፣ ለመድፉና ለመትረየሱም አባተና ባልቻ ዋና ይሁኑ ብለው አዘዙና ወዲያው ማታውኑ ጀምሮ ሌሊቱን ሁሉ ለመድፍ ለመትረየሱ መታኮሻ የሚበቃ ካብ ተክቦ አደረና ከጠዋቱ ጀምረው ቀኑን ሁሉ ሲታኮሱ ዋሉ። ደግሞ እንደ ኢየሱስ ምሽግ ውስጥ የሚበቃ ውሃ እንደሌለና የውሃው ትልቅ ምንጭ ያለው ከምሽጉ ውጭ መሆኑን አጼ ምኒልክ ሰምተው ነበርና የውሃውን ምንጭ ከመያዝና በውሃ ጥም ከማስጨነቅ የሚሻል ሌላ ነገር አይገኝም ብለው ብዙ ብዙ ጭፍራ ያሏቸውን የልፍኝ አሽከሮቻቸውን እነ ልጅ ገብረ ጊዮርጊስን፣ እነ ድልነሴን፣ እነ ሸዋየን፣ ሌሎችንም ሁሉ በሌሊት ሄዳችሁ የውሃውን ምንጭ ይዛችሁ ጠብቁ ብለው አዘዟቸው። ከጥቂታይቱም የጦር ሰራዊት ክፍል በየደንቡ እየታዘዙ ተጨምረውላቸው ነበር። እነዚህም ለውሃው መጠበቅ የታዘዙ ሰዎች ስለ አገራቸውና ስለ ንጉሳቸው ፍቅር ምንም ሳይፈሩ በድፍረት እየሄዱ በዚያው በምንጩ ዙሪያ የመታኮሻ ካብ እየካቡ ጠንክረው ይጠብቁ ጀመር። ጣሊያኖችም የውሃው ምንጭ ይያዝብናል ብለው አላሰቡም ነበርና የመያዙን ነገር በሰሙ ጊዜ ለመድፍ መተኮስ የማይመቻቸው ስፍራ ስለሆነ ከሌሊቱ በሶስት ሰዓት ተሰልፈው መጥተው እስከ 6 ሰዓት ጦርነት ገጠሟቸውና የማይችሉ ስለሆኑ ተመልሰው ወደ ምሽጋቸው ገቡ። ስለሆነም ከሁለቱም ወገን ብዙ ሰዎች መሞታቸው አልቀረም። በነጋም ጊዜ ሊቀመቋ ሰባተ መድፉን እያነጣጠረ ቢተኩስ የቃ ቤታቸውንና የመሃል ቤታቸውን ያፈርስባቸው ጀመር። በጅሮንድ ባልቻም በበኩሉ በመነጽር እያየ በመተኮሱና ምሽጉን በመምታቱ ጣሊያኖቹ በጣም ደንግጠው ነበር። እንደዚህ ማድረገው 10 ቀን ሙሉ ውሃውን ይዘው ስላስጨነቋቸው እርቅ አስመስለው ለመውጣት ይማከሩ ጀመር። ይህም ሁሉ ሲሆን ራሶቹ ተራ ገብተው ማታ ማታ ወታደሮቻቸውን እየላኩ ዘብ ሲያስጠብቁ ያድሩ ነበርና ጥር 3 ቀን የዘቡ ተራ የልዑል ራስ መኮንን ስለሆነ መኳንንቶቻቸውና ወታደሮቻቸው ለዘብ ጥበቃ ሄደው ሳሉ እስከመቼ ከዚህ ስንጠባበቅ እንኖራለን? ቢሆንም ባይሆንም ባንድ ልብ ባንድ ጉልበት ሆነን እንግባበትና ይለይለት ተባብለው እየተፎካከሩ ሄደው የውጭውን የሽቦውን አጥር ቆራርጠው ወደ ካቡ ተጠጉ። ሌሊቱንም ሁሉ መሰላል ሲሰሩ አድረው ሲነጋጋ በ11 ሰዓት ጀምረው በመሰላሉ ላይ እየተንጠላጠሉ እጅ ለእጅ እየተያያዙ መውጣት ስለጀመሩ ጣሊያኖቹ የተመቸ ስፍራ ይዘው ነበርና እየተታኮሱ ከመሰላሉ ላይ እየገነጠሉ ይጥሏቸው ጀመር። ይህን የመሰለውን ጦርነት በጦር በጎራዴ በሚዋጉበት በቀድሞው ዘመን ነበር እንጂ በተመንጃ በሚዋጉበት በዛሬው ዘመን ጦርነት የሚሆን አልነበረምና የሉል ራስ መኮንን ሰራዊት የስህተትና የድፍረት ሥራ በመስራታቸው ትልቅ ጉዳት ደረሰባቸው። ምንም እንኳ ብዙ ጣሊያኖች ቢገሉም ከነሱም ወገን ከመኳንንቱም ከወታደሩም ወገን የሞቱ ከ700 ይበልጣሉ። በዚያውም ያለ ጣሊያኖች የጦር አለቃ ሜጆር ጋሊያኖ ምንም እንኳ ምሽጉ የተነከረና የማይደፈር መሆኑን ቢያውቀውም ውሃው ስለተያዘበት በዚያ ብዙ ቀን ለመቆየት እንደማይቻል ተረድቶት ነበርና ከሱ ጋር ያለውን ሙሴ ፌልተር የሚባለውን ወደ ልዑል ራስ መኮንን ልኮ ሰደደው። ለዚያም መልእክት ሙሴ ፌልተር የተመረጠበት ምክንያት እሱ ከዚህ ዘመቻ አስቀድሞ የጣሊያን መንግስት ሰው መሆኑ ሳይገለጥ በሐረር ከተማ እንደ ነጋዴና እንደ ተራ ሰው መስሎ ከልዑል ራስ መኮንን ጋር ተላምዶ ነበርና ነገሩን አቃንቶ ሳይመለስ አይቀርም በማለት ነው። ሙሴ ፌልተርም ወደ ልዑል ራስ መኮንን ቀርቦ የእናንት ሰራዊት ወደ ምሽጉ እየቀረበ ለምን ያልቃል? የኛ ሰራዊት ለምን በውሃ ጥም ይሞታል? ነገሩ በፍቅር ከሆነ እንኳ መቀሌን አዲግራትንም ለቀን እንሄዳለን እያለ የማታለል ቃል ተናገረ። ልዑል ራስ መኮንንም የእርቁን ነገር ወደፊት እንነጋገራለን፣ እኔም ገና መቀሌ እንደደረሱ ይህንኑ የእርቁን ነገር ወደ ጀነራል ባራቲየሪ ልኬ ነበር። አሁን ግን ትናንት የሞቱትን የመኳንቶችንና የወታደሮችን ሬሳ እንዳስቀብር ለማጆር ጋሊያኖ ንገርልኝ ብለው ሰደዱት። ማጆር ጋሊያኖም ይህን በሰማ ጊዜ በዚህ በምሽጉ አጠገብ በምንጩ ዳር ያለው ወታደር ሁሉ ወደ ሰፈሩ የተመለሰ እንደሆነ የሞቱትን ሰዎች ሬሳ ለመውሰድ ትችላላችሁ የሚል ምላሽ ሰጥቶ ሙሴ ፌልተርን መልሶ ሰደደው። ራስ መኮንን ግን እንደ ጦርነቱ ሕግ የሁለቱም ወገን ሬሳ እስቲቀበር የኛ ወታደሮች እንኳን ጠመንጃ እንዳይተኩሱ አድርጌ ጦርነቱን ለማቆም እፈቅዳለሁ እንጂ በምሽጉ አጠገብ ያለው ወታደር ወደ ሰፈር እንዲመለስ አላደርግም በማለት ሐሳባቸውን ስላጠነከሩ የነገሩ ስምምነት በዚሁ ተጨረሰና ሁለቱም ወገኖች የሞቱትን ሰዎች ሁሉ እየወሰዱ አስቀበሩ። በዚያም ቀን ማታ ጣሊያኖች በአጼ ዮሐንስ ጊዜ በሰሃጢ እንዳደረጉት የሸዋን ሰራዊት ለማስደንገጥ አስበው በምሽጉ ውስጥ ሆነው ወደ ሰማይ እየተወረወረ የሚተኮስ የኤሌክትሪክ አርቲፊሻል መብራት ወደ ሰማይ እየወረወሩ ሲያሳዩ አመሹ። ተወርውሮም ሲፈነዳ ልዩ ቀለም እየመሰለ ይታይ ነበር። ነገር ግን የትግራይ ሰራዊት በአጼ ዮሐንስ ጊዜ ሰዓቲ ላይ ባይኑ ስላየው የሸዋና የሌላውም አገር ሰራዊት የሚጎዳ ነገር አለመሆኑን በወሬ ስለሰማው አንድም የደነገጠ ሰው አልነበረም። ከዚህ በኋላ ልዑል ራስ መኮንን ፌልተር ያቀረበውን የእርቅ ሐሳብ ለአጼ ምኒልክ ባስታወቋቸው ጊዜ ጣሊያኖች በእውነት እርቅ ከፈለጉ እኔም ፈቃዴ ነው ብለው ስለተናገሩ ይህንኑ በጽህፈት አድርገው ለፌልተር ሰጡትና ጀነራል ባራቴሪ ወዳለበት ወደ አዲግራት በግስጋሴ ሄደ። በመቀሌ በእንደ ኢየሱስ ምሽግ ውስጥ ያሉት ጣሊያኖች የውሃው ምንጭ ስለተያዘባቸው በውሃ ጥም ለማለቅ መቅረባቸውን አስረድቶ የርቁን ነገር ወደፊት እንጨርሳለንና አሁን የመቀሌን ምሽግ ለቀቃችሁ አስረክባችሁ ውጡ የሚል ወደ ማጆር ጋሊያኖ የተጻፈ ደብዳቤ ይዞ ተመለሰ። ውሃውንም የሚጠብቁት የአጼ ምኒልክ ዘበኞች በምሽግ ውስጥ ያሉት ጣሊያኖች ምናልባት እንኳን ኃይል አግኝተው ውሃ ለመቅዳት ቢመጡ እንዳያገኙ ብለው ምንጩን ባፈርና በደንጊያ እየተቀጠቁ ደፍነውት ነበር። ጣሊያኖችም በውሃ ጥም ከመጨነቃቸው የተነሳ በቀን ለአንድ ሰው የሚሰጡት ውሃ የጠርሙስ እኩሌታ ያውም ድፍርስና መጥፎ ሽታ ያለው ነበር። ማጆር ጋሊያኖ ግን ምንም የመቀሌን ምሽግ ለመልቀቅ ብታዘዝ ለቃዎችንና ለመሳሪያዎች ላወጣጣችንም በጽህፈት የሆነ አንድ ውል መቀበል ያስፈልገኛል ብሎ ስለተናገረ ሙሴ ፌልተር በጀነራል ባራቴሪ ፈቃድ ከዚህ ቀጥሎ ያለውን የእርቅ ውል አቀረበ። አንደኛ፣ ጣሊያኖች ምሽጉን በሙሉ ለቀው አጼ ምኒልክ ለሚያዙት ሰው አስረክበው እንዲወጡ፣ ሁለተኛ፣ አጼ ምኒልክም እቃቸውንና መሳሪያቸውን እንዳይወስዱባቸው ወደ አዲግራትም ሲሄዱ ለመኳንንቶቹ መቀመጫ በቅሎዎች፣ ለእቃቸው መጫኛ አጋሰሶች እንዲሰጧቸው፣ ሶስተኛ፣ እስከ አዲግራት የሚሸኙ መኳንንቶች እንዲያዙላቸው ነው። ይህ ስምምነት ከተደረገ በኋላ ጥር 12 ቀን ወደ ማታ በአስር ሰዓት በምሽጉ ውስጥ ያሉት የጣሊያን ወታደሮች መውጣት ጀመሩ። በአንድ ሰዓት ላይ ወጣ። ወታደሮቹም በውሃ ጥም ከመሞት ስለዳኑ ሙዚቃ እየነፉ የደስታ ድምጻቸውን እያሰሙ ወጥተው ለሰፈርም በተፈቀደላቸው በመቀሌ ሜዳ ሰፍረው ነበር። ይህም ከሆነ በኋላ ጣሊያኖቹ ምናልባት ወደ አዲግራት ከደረሱና ከጀነራል ባራቴሪ ከተቀላቀሉ በኋላ የእርቁን ነገር ያፈርሱ ይሆናል በማለትና በመጠራጠር በእናንተ ወገን 10 መኳንንቶች ስለመያዣ ሆነው ከኛ ጋር ይቆያሉና የቀሩትን መኳንንቶችና ወታደሮች ይዘህ ሂድ ብለው ለማጆር ጋሊያኖ ቢያስታውቁት፣ እነዚህማ ከቀሩ እንደምን አድርጌ እሄዳለሁ? እገሌማ አኪማችን ነው፣ እገሌም ዋና ሰራተኛችን ነው እያለ ልዩ ልዩ ምክንያት ያቀርብ ጀመር። አጼ ምኒልክ ግን የእርቁን ነገር እሳቸው ያፈረሱ እንዳይመስሉ ነበር እንጂ እነዚያን 10 መኳንንቶች ይዤ አስፈራራለሁ ለማለት ሐሳብ አልነበራቸውምና ራስ መኮንን ተነጋግረው እንዲጨርሱ ፈቃድ ሰጧቸው። ራስ መኮንንም እንደ ኢንተርናሽናል ደንብ ተነጋግረው ሁሉንም ይዞ እንዲሄድ አደረጉለት። ለማጆር ጋሊያኖም ባለመደገፊያ ኮርቻ የተጫነች ማለፊያ በቅሎ ሰጡት። ለመኳንንቱም እንደየማዕረጋቸው አንዳንድ በቅሎ ሰጧቸው። ለቃቸውም ማንሻ 700 ያህል ግመሎች ከእንደርታ ዙሪያ በኪራይ አስፈልገው ሰጧቸውና ጣሊያኖች እቃቸውንም መሳሪያቸውንም እየጫኑ በጥር 15 ቀን ከመቀሌ ተነስተው ሉል ራስ መኮንን የሚሸኙ መኳንንቶችና ወታደሮች ተቀብለው ወደ አዲግራት ተጓዙ። ከመቀሌ በዳጋ ሐሙስ አድርጎ ወደ አዲግራት የመንገዱ ርዝመት 120 ኪሎ ሜትር ይሆናል። ማጆር ጋሊያኖም ወደ አዲግራት በቀረበ ጊዜ ጀነራል ባራቴሪ የአንድ ሰዓት መንገድ መጥቶ አንገቱን አቅፎ እየሳመ በክብር ተቀበለው። አጼ ምኒልክም ከመቀሌ ተነስተው ወደፊት እየገፉ ይሄዱ ጀመር። ምክንያቱም ፌልተር የእርቁን ነገር ከጀነራል ባራቴሪ ተነጋግሬ እመለሳለሁ ብሎ ከሄደ በኋላ ሳይመለስ ስለዘገየ ነው። በጥር 21 ቀን ሐውዜን ላይ ሰፍረው ሳሉ ሙሴ ፌልተር መጥቶ ተገናኘ። ሐውዜን የሐራማት ዋና ከተማ ነው። የተቆረቆረውም በደጃዝማች ውቤ ዘመን ነበር። ሙሴ ፌልተርም የመጣበትን ምክንያት በተጠየቀ ጊዜ ከመቀሌ የወጡት ጣሊያኖች ወደ አዲግራት እስቲገቡ ድረስ የእርቁን ነገር ለመጨረስ አይቻልም ለማለት ነው ብሎ መለሰ። አጼ ምኒልክም ይህን በሰሙ ጊዜ በመቀሌ የነበሩትን ጣሊያኖች ከነቃቸውና ከነመሳሪያቸው መስደዴ የእርቁ ነገር ፈቃዴ መሆኑን ይመሰክራል። አሁንም የእርቁን ነገር ብትጨርሱ መልካም ነው። ጦርነት ብትፈልጉ ኃይል የእግዚአብሔር ነውና እንዳመጣጣችሁ እቀበላችኋለሁ ብለው ቢመልሱለት፣ የእርቁስ ነገር ፈቃዱ ከሆነ እኔም ወደ አዲግራት ተመልሼ ከጀነራል ባራቴሪ ምላሽ ተቀብዬ እስከመጣ ከዚህ ከሰፈሩበት ከሃውዜን ተነስተው ወደፊት እንዳይጓዙ ቃሉን ይስጡኛላቸው። አጼ ምኒልክ ግን ሙሴ ፌልተር እንደዚህ ማለቱ ጀነራል ባራቴሪ ጦርነት የሚያደርግበትን ስፍራ እስኪመርጥና እስኪያዘጋጅ ቀኑን ለማስረዘም እንጂ ለእርቅ አለመሆኑ ልባቸው ስለተረዳው ሃውዜን ለከብት የሚበቃ ሳርና ውሃ የለምና ሳርና ውሃ በሚገኝበት ቦታ ሆኜ በጠብቃችሁ ይሻላል ብለው አሰናብተው ሰደዱት። ካውዘንም ተነስተው በወር አልፈው በፈረስ ማያ አድርገው ዛታ ከሚባለው አገር ሲደርሱ ማጆር ሳልሳ የተባለ አንድ የጦር አለቃ ከጀነራል ባራቲሄሪ ተልክ ያለው ብሎ መጣ። ለሱም በጅሮንድ ባልቻን ባልደረባ ሰጥተው በዚያው ድንኳን አስተክለው በክብር አስቀመጡት። በማግስቱም ለወል ራስ መኮንን ከአጼ ምኒልክ እንደታዘዙት ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ሜጀር ሳልሳ ተልኮ የመጣበትን ጉዳይ ቢጠይቁት የርቁን ነገር ተነጋግሬ ለመጨረስ ከጀነራል ባራቴሪ ታዝዣለሁ። የርቁም ሐሳብ ከዚህ ቀጥሎ ያለው ነው። እስካሁን ድረስ ወታደራችን የደረሰበትና ሰንደቅ ዓላማችን የተተከለበት እስካላጊ ያለው አገር በኢጣሊያ ጥግ ሆኖ ለመኖር እንዲፈቀድልን፣ ሁለተኛ አጼ ምኒልክ በትግራይ መቆየታቸው ቀርቶ በቶሎ ወደ ሸዋ ተመልሰው እንዲሄዱ ውሉም ለአምስት ዓመት እንዲጸና የሚል ነው። ሉል ራስ መኮንንም ይህን እጅግ የሚያሳዝን ቃል ሰምተው ከራስ ቢትወደድ መንገሻና ከአቶ ሀብተ ጊዮርጊስ ጋር ሆነው ለአጼ ምኒልክ ባስታወቋቸው ጊዜ መቼም ቢሆን ጣሊያኖች እርቅና ሰላም ፈላጊዎች እየመሰሉ እኛን ለማታለልና ቢቻላቸውም አደጋ ለመጣል ነው እንጂ እርቅ አለማሰባቸውን ተረድቻለሁ። አሁንም እኔ ራሴ ወደ ዘመቻው የመጣሁት ወሰን አልፋችሁ መጣችሁ የተከላችሁትን ሰንደቅ ዓላማ አስነቅዬ ወደ መጣችሁበት እንድትመለሱ ለማድረግ ነው እንጂ በአገሬ በኢትዮጵያ የጣሊያን ሰንደቅ ዓላማ እንድትተከልባት ለመፍቀድ አይደለምና እንታረቅ ያላችሁ እንደሆን አዲግራትን ለቃችሁ መረብን ተሻግራችሁ ለነጋዴ መስፈሪያ ብዬ በሰጠኋችሁ በአስመራ ተቀመጡ። የውጫሌንም ውል 17ኛውን ክፍል ሰርዙልኝ። ይህን የኔን አንቀበልም ብትሉ ግን እርቁ ይቅር እንጂ ሌላ ነገር ለማድረግ አልችልም ብለዋል ብላችሁ ንገሩትና ተመልሶ ይሄድ አሏቸው። ከጦርነቱ በኋላ ግን ወሰኑ ያው መረብ ሆነ። ማጆር ሳልሳም የአጼ ምኒልክን የውል ሐሳብ በሰማ ጊዜ ሐሳቡ ባለመፈጸሙ እያዘነ ወደ አዲግራት ተመለሰ። ጀነራል ባራቲሪም የአዲግራትን ምሽግ መገናኛና መሰብሰቢያ አድርጎ የጦርነቱን ስፍራ ለመምረጥ ወታደሮቹን እያሰለፈ መድፉን መትረየሱን እየጫነ ወደ እንኪጨው ጉዞ ጀመረ። ተከላላ ፕሮግራማችን በዚሁ ይተናቀቃል። የነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ደህና አምሹ።